ያለ ምክንያት አስቀድሞ አልነገረንም ወይም አልጻፈልንም። ምክንያቱም ለሌሎቹ መሰረት ስለሆነ የመንፈስ ፍሬ ብሎ ሲናገር 9 ነገሮችን ነው የሚነግረን፣ ግን የመንፈስ ፍሬ ነው ብሎ የሚለን የመንፈስ ፍሬ ብሎ ሲለን እንግዲህ 9 ነገሮች ሆነው አንድ እንደ አንድ ነው የሚቆጥረው። እና ለምንድን ነው ብለን ስንል አንዱ አለኝ ሌላኛው የለኝም ብለን እንዳንል፣ መንፈስ ቅዱስን ከተቀበልን መንፈስ ቅዱስ የሚሰጠን ፍሬ ከሆነ መንፈሱ በእኛ ካለ ፍቅር ኖሮን ትዕግስት ላይኖረን አይችልም። ራስን ላለመግዛት አልችልም ብለን ልንል አንችልም። ምክንያቱም ይሄ እንግዲህ ፍሬ በአንዱ መንፈስ አማካኝነት በእኛ የሚገለጥ ነው። ስለዚህ እነዚህን ነገሮች እንግዲህ ጠጋ ብለን እየተመለከትን ያለ ነው። ባለፈው ሳምንት ስለ ደስታ ስንናገር ደስታ ከእግዚአብሔር የሚገኝ ነው። የኔና የእናንተ ከእግዚአብሔር ጋር ያለን ግንኙነት በጣም ቁልፍና ወሳኝ ነው። ምክንያቱም ሉቃስ ወንጌል ላይ ያነበብነው ሀሳብ ነበረ፣ መላእክቶቹ መጥተው ለእረኞቹ ያበሰሯቸው ብስራት ምንድን ነው? እሱ ታላቅን ደስታ ነው ያሏቸው አይደለ? ያ ደስታ አማኑኤል ከኛ ጋር ስለሆነ የአማኑኤል ከኛ ጋር መሆን የደስታችን ምንጭ ነው። ስለዚህ ይህ ታላቅ ደስታ ከእሱ ጋር የተገናኘ ነው። ዳዊት እግዚአብሔርን በበደለ ጊዜ ደስታህን መልስልኝ ብሎ ሲጸልይ በጣም ከእግዚአብሔር ጋር ያለው ግንኙነት ወሳኝና ቁልፍ ስለሆነ ነው። ስለዚህ ደስታ ግን ከችግር ነፃ መሆን ወይም ደግሞ ከአንዳንድ ነገሮች ነፃ ሆኖ መገኘት ማለት አይደለም። ሁለተኛው ቆሮንቶስ ምዕራፍ 6 ላይ ጳውሎስ ምን ብሎ ይናገራል? ሀዘንተኞች ስንሆን ደስተኞች ነን ብሎ ይናገራል። በጣም ክርስቲያናዊ ፓራዶክስ ነው አይደለም? ሁለቱ ፓራለል በቃ አንድ ላይ ይሄዳሉ። አዝነው ግን ደስተኞች ናቸው። ጳውሎስ ስለ ደስታ የጻፈበትን መጽሐፍ እናስታውሰዋለን። የፊልጵስዩስ መጽሐፍ ነው አይደለ? በጌታ ደስ ይበላችሁ ብሎ ደግሜ ላለው ደስ ይበላችሁ ብሎ አለ። ጳውሎስ እስር ቤት ሆኖ ደስ ይበላችሁ የማይገጥም ነገር ነው። ስለዚህ ይሄ የመንፈስ ፍሬ ከእግዚአብሔር ጋር ካለን ግንኙነት ጋር በጣም የተገናኘ ነው። ከእግዚአብሔር ጋር ጤነኛና ሰላማዊ ነገር ሲኖረን ያንን የእግዚአብሔር የሆነውን ፍሬ በሕይወታችን ውስጥ ማዳበር እንችላለን። በጣም የተለየ መንፈሳዊነትን ሳይሆን የሚፈልገው ትህትናን ነው የሚፈልገው፣ ዝቅ ማለትን ነው የሚፈልገው። ስለዚህ እንግዲህ ዛሬ የምንመለከተው ሀሳብ ስለ ሰላም ነው። ሰላም በጣም ውድ ነገር ነች አይደለ? በተለይ አሁን ባለንበት ዘመን እነ ፍቅር እነ ደስታ እነ ሰላም በጣም የሚፈለጉ ትልልቅ የሆኑ እንትኖች ናቸው፣ ኢንግሪዲየንቶች ናቸው ለሰው ልጅ። እና የሚገርመው ነገር እነዚህን ነገሮች ገንዘብ አይገዛቸው፣ እነዚህን ነገሮች ስልጣን አያመጣቸው። ምክንያቱም በጥሩ በሀብታቸው በብልጽግናቸው የሚታወቁ ሰዎች ነገር ግን በጣም እነዚህን ነገሮች አሁንም ሲፈልጉት እንመለከታለን። ስለዚህ እንግዲህ የዚህ የመገኛውን ዋናውን ማግኘት መቻል አለብን እና የገላትያ መጽሐፍ ምዕራፍ 5 ላይ አንድ ላይ ሄደን በዛ ክፍል ውስጥ ያለውን ሀሳብ እናነባለን። እንደዚህ ይላል፣ የማነባው ከቁጥር 22 ጀምሮ እስከ 23 ያለውን ሀሳብ ነው። እንደዚህ ይላል፣ ከ16 ጀምሮ ባነበው ሜይ ቢ ሀሳቡን ለማያያዝ ያመቸናል። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና፣ እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው፣ እነርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥልቅ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩት እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አያወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ፣ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ። ስለዚህ ፍቅርን ደስታን አንስተን ተወያይተናል። ስለዚህ ሰላምን ነው የምናነሳው እና የመንፈስ ፍሬ ነው ሰላም። እንግዲህ ሰላም በጣም ቁልፍ የሆነ ነገር ስለሆነ በጣም ሰዎች ሰላም ይገኝበታል የሚባለውን ነገር ከማድረግ ወደኋላ አይሉ እና በተለይ የምንኖርባት ዓለም በጣም ሩጫ የበዛባት ዓለም ነች። ሩጫ መብዛቱን ብቻም ሳይሆን በጣም ታዋክበናለች። እኔና እናንተ በተረጋጋ ሁኔታ አላረ በቃ ሰላማችንን እንድናጣጥም እንፈልጋለን። ግን በጣም ያንን ለማግኘት በጣም የትኛውንም ያክል ብንጥር ብንሞክር ይሄ ሰላም ቅድም እንዳልኩትኝ ከእግዚአብሔር ጋር የተገናኘ ስለሆነ ከእርሱ ጋር እስካልተገናኘ ድረስ ያንን ሰላም ለማዳበር በጣም አስቸጋሪና ከባድ ነው። ስለዚህ አሁን የመንፈስን ፍሬ ስለመንከባከብ ነው እኔና እናንተ እየተናገርን ያለ ነው። እና ሆን ብለን ይሄ የክርስትና ኑሮ ሆን ተብሎ የሚኖር ኑሮ ነው አላል፣ የሆነ ራሳችንን በሆነ ሁኔታ ውስጥ ከተን በዛ ውስጥ የሆነ ነገር መጥቶ የሚነካንና የሚለውጠን የሚያንቀሳቅሰን አይደለንም፣ ሆን ብለን የምናደርገው ነው። አይሁዳውያኑ በተለይ ይሄ ሰላም የሚለውን ቃል ሻሎም የሚል ቃል ነው ያለው እና የእነሱ ቃል በጣም ያለው ትርጉም ሰፊ ነው። በዛ ውስጥ ያለው ሀሳብ ጳውሎስ የዛኑ ተመጣጣኝ የሆነ ቃል ነው የሚጠቀመው እና ጳውሎስ እንደምናውቀው ፈሪሳዊ ነው፣ አይሁዳዊ ነው፣ የቋንቋው ሊቅ ነው። ያንኑ ተመሳሳይ ቃል ነው ለዚህ ሀሳብ እዚህ ጋር ከግሪኩ አቻ ከሆነው ቃል ጋር የሚጠቀመው። የአይሁዳውያኑን ሻሎም የሚለውን ቃል ወይም ደግሞ ሰላም የሚለውን ቃል ትርጉሙን እናገኝና ከዛ በኋላ ሀሳቡን ተከታትለን እንመለከታለን። ይሄ ሰላም በጣም ሁለንተናዊ ነው ወይም ደግሞ ሙሉነት ነው። ሻሎም የሚለው ቃል በእንግሊዝኛው ቃል ይሄ ሆልነስ እና ኮምፕሊትነስ የሚለውን ሀሳብ የያዘ ነው። የአማርኛውን አቻ የወሰድኩት ሁለንተናዊ ሙሉነት ከሚለው ጋር ይሄዳል ብዬ በማሰብ ነው። እና ይሄ ሰላም በጣም ከሰውየው ማንነት፣ ከሰውየው ካለው ነገር፣ ከሰውየው ጤና፣ ከሰውየው ሁለንተናዊ ነገር ጋር በጣም የተገናኘ ነው። ይሄ ማንነት ከእግዚአብሔር ጋር ካለ ስምምነት ጋር የሚመጣ ነው። ሻሎም ኢየሱስ ታስታውሱ እንደሆነ ለወንጌል በወጣችሁ ጊዜ በምትሄዱበት ከተማ ስትሄዱ ምን በሉ ነው ያላቸው? ሰላም ለዚህ ቤት ይሁን። መስማማት ከማን ጋር? ከእግዚአብሔር ጋር መስማማት። ከዛ ጋር በጣም የተገናኘ ነው። ከደህንነት ጋር የተገናኘ ነው። አካላዊ፣ መንፈሳዊ፣ ጠቅላላ የሆነ ደህንነት ጋር፣ ከእረፍት ጋር፣ ከማረፍ ጋር የተገናኘ ነው። በጣም ይሄ የኢዮብ መጽሐፍ ላይ ድንኳንህ በሚያስተማምን ሁኔታ እንዳለ ታውቃለህ፣ በረትህን ትቃኛለህ፣ አንዳችም አይጎርልብህም ብሎ ሲል ሁለንተናዊ የሆነውን ነገር ለማሳየት የተጠቀመበት ሀሳብ። ስለዚህ እግዚአብሔር ፊቱን ይመልስልህ ሰላሙንም ይስጥህ ብሎ በዘኍልቍ መጽሐፍ ላይ ሲናገር ያ ሰላም እስራኤልን የባረከበት ሰላም እግዚአብሔር ፊቱን ይመልስልህ ሰላሙንም ይስጥህ ብሎ ሲለው ማለት ነው። ስለዚህ እነዚህ ይሄ ሻሎም የሚለው ቃል በጣም ከእግዚአብሔር ጋር የተገናኘን ብቻም የተገናኘውን ማንነት ማሳያና የእሱን ሰላም ሙሉ ለሙሉ ስናገኝ የኔና የእናንተ ውስጣዊም ውጫዊው ነገራችንም የሚጠበቅበትን ሰላም ማሳያ ነው። አይሁዳውያኑ በዕለት ተዕለት ኑሯቸው ሻሎም የሚለውን ነገር በጣም አድርገው ዋጋ የሚሰጡት ቃል የእና እናንተ ሰላም ላንተ ይሁን ሰላም ላንቺሁን ስንባባል እንደ ላር ሰላምታው ሰላምታ ያክል ነው። ለእነሱ ግን ያለው የቃሉ ክብደት ያለው ሚዛን በጣም ከፍ ያለ ነው። 2009 ላይ ኢትዮጵያ ከ13 ዓመት በኋላ ሲሄድ ጣሊያን ነበርኩኝና በጣም አንድ ለእኔ እንግዳ የሆነብኝ ነገር ምንድን ነው? እሱ ሰላም ነው የሚል ቃል አዲስ የተፈጠረ ቃል ሆኖ አገኘሁት። እኔ እስከ አገር ቤት ስወጣ ሰላም ለአንተ ይሁን የሚለው ቋንቋ በጣም ክርስቲያናዊ ነው። አሁን ግን ሁሉም ሰላም ነው ይባባላል። እና አይሴድ እንዴ ይሄ ነገር እንዴት ነው? ረክሶ ነው ወይንስ ሰላም ነው የሚለው ቋንቋ? ለካስ ነገሮች ሲለመዱና ስንለማመዳቸው ዋጋቸውን ያጡብናል። ይሄ ሰላም በጣም ሊያንስብን በማይገባ መልኩ በመንፈሱ አማካኝነት የምንለማመደው እኛን ነክቶ ሌሎችንም የሚነካ ሰላም ነው። ይሄ ሰላም ይሄ መሲሐዊ ሰላም ነው። ይሄ መሲሐዊው ሰላም ማለት የሰላም አለቃ ነው አይደል የሚለው መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ምዕራፍ 9 ላይ ስለ ኢየሱስ የተነገረው አንደኛው ትንቢት እሱም የሰላም አለቃ ብሎ ይለዋል። ማለት ሰላምን የሚያመጣ ሰላምን የሚያበስር ታስታውሱ እንደሆነ ሉቃስ ወንጌል ላይ ስምዖን የሚባለው ሰው ኢየሱስ ክርስቶስን ባየው ጊዜ ሰላምን የሚያመጣ ለእስራኤል መሲሐዊ ተስፋ ያለው ይህና እናንተ ይህንን ሰላም በጣም ከመፈለጋችን የተነሳ አንዳንድ ጊዜ በርከት ያሉ ልጆች ያለን ሰዎች ቤት ውስጥ በጣም ሲንጫጩብን እስቲ ሰላም ስጡኝ እንላቸዋለን። እና ይሄ ሰላም በሆነ ሁኔታ በቃኛል እነሱን ጸጥ አድርገን አረጋግተን የምንቆጣጠረው ነገር አይነት ይመስል ይሄ ከጫጫታ ውጪ አይነት ነገር ማለት ነው። ጫጫታውን ዝም ስናሰኝ ያንን ሰላም እኛ ጋር እንደሚመጣ የምናስብ አይነት ሁኔታ አለ። ያ ግን በጣም መጽሐፍ ቅዱሳው የሚናገርለት ሰላም በጣም ከጸጥታና ከዝምታ በጣም ያለፈ ነው። ያ ሰላም ለየት ያለ ሰላም ነው። በጣም ከሁኔታዎች ጋር የሚገናኝ አይደለም። ከነገሮች ጋር ልክ ደስታ ከሁኔታዎች ጋር እንዳልተገናኘ ሁሉ ሰላምም ከጸጥታና ከጫጫታ ጋር የሚገናኝ አይደለም። ገላትያ ላይ ጳውሎስ የሚላቸው ነገር እንግዲህ ይህንን የሰላምን ፍሬ በጣም በእነሱ ማንነት እንዲገለጥ ሲፈልግ በመንፈስ በመመላለስ ይህንን ህይወት የዚህን ፍሬ እንዲደርሱበት ወይም ደግሞ ራሳቸውም ሌሎችም እንዲጠቀሙበት ይሄ ሰላም በእኛ እንዴት ነው ወደኛ የሚደርሰው ብለን ስንል የመጀመሪያው ነገር በጣም ማሰብ ያለብን ወገኖቼ፣ እግዚአብሔር የሰራው ሰላም አለ። በእግዚአብሔር ሰላም አማካኝነት የእግዚአብሔርን ሰላም ተካፋዮች ሆነናል። ኤፌሶን ምዕራፍ 2 ላይ ቅድም ጸሎት ላይ ያነበብኩትኝ ቃል አለ እና ምዕራፍ 2 ከቁጥር 13 እስከ 18 ባለው ሐሳብ ውስጥ ይሄ እግዚአብሔር ያደረገውን ሰላም ሲናገር ምን ብሎ ይናገራል? በተለይ ከቁጥር 13 ጀምሮ ያለው እንደዚህ ይላል። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል፣ እርሱ ሰላማችን ነውና። ይሄ እግዚአብሔር ለሰው ልጆች የሰጠው ሰላም ማለት ነው። ሰው ወደዚህ ሰላም መምጣት መቻል አለበት። ይሄንን ሰላም እግዚአብሔር ጋር ጠበኞች የነበረን ሰዎች ነን። ከእግዚአብሔር ጋር ጠበኞች ከሆንን እንግዲህ የእግዚአብሔር ፍርድ በጣም ከባድ ነው አይደለ? የእግዚአብሔር ፍርድ እንዳይወርድብንና እንዳይወርቅብን ይህንን ሰላም ማግኘት የሚያስችለው የክርስቶስ የመስቀል ስራ የግድ መፈጸም ነበረበት። በጣም መሰረታዊ የሆነ ወሳኝ የሆነ ይህንን ሰላም በእኔና በእናንተ ህይወት ውስጥ የእውነት ከእርሱ ጋር በመገናኘት እዛ ቀጥሎ ምን ብሎ ይናገራል? በክርስቶስ ደም ቀርባችኋል፣ እርሱ ሰላማችን ነውና። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዝን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። ከእግዚአብሔር የሚሰጥ ሰላም፣ እግዚአብሔር ያዘጋጀው ሰላም፣ ይሄ ለሰው ልጆች ሁሉ የተሰጠ የሰላም ግብዣ ነው። ወደዚህ የሰላም ግብዣ ሰዎች ተጠርተዋል፣ ይህንን ሰላም እንዲቀበሉ፣ በዚህ ሰላም ውስጥ ደግሞ ተካፋዮች እንዲሆኑ። ሰላማችን እርሱ ነው። ሰላምን ያደርግ ዘንድ ማን? በክርስቶስ እግዚአብሔር ያደርግ ዘንድ የአብ የወልድ የመንፈስ ቅዱስ የሥራ ድርሻ የሚታይበት ሰላም። እግዚአብሔር አብ እቅድን አቀደ፣ ወልድ በዛ እቅድ ውስጥ ድርሻ ወሰደ፣ መንፈስ ቅዱስ ደግሞ በእኔና በእናንተ ሕይወት ውስጥ ያ ነገር መፈጸም እንዲችል እግዚአብሔር የዚህ የሰላም ተካፋዮች እንሆን ዘንድ ወደዚህ ሰላም እንድንቀርብ እግዚአብሔር አደረገ። ይሄ የድነታችን መሰረት መሆን ያለበት ያጸደቀን ጽድቅን ያገኘንበት ከእሱ ጋር ሳንስማማ ይሄንን ሰላም የራሳችን ማድረግ አንችልም። ቅድም እንዳልኩትኝ የመንፈስ ፍሬ ከእግዚአብሔር ጋር ያለን ግንኙነት ውጤት ነው። ስለዚህ ከእግዚአብሔር ጋር ያለን ግንኙነት ውጤት ከሆነ ይሄ ከእግዚአብሔር ጋር ያደረግነው የሰላም ስምምነት ከእርሱ የተለቀቀውን ሰላም ስንቀበል እኔና እናንተ ይሄ ሰላም በሕይወታችን ውስጥ እንዲሆን መፍቀድ እንችላለን። ያለ መስቀሉ ምንም አይነት ሰላም የለም። መስቀሉ ሳይኖር ሰላም ሊኖር አይችልም። መስቀሉ በጣም ወሳኝ ነው። ከመስቀሉ ውጪ ሰውን ከእግዚአብሔር ጋር ሊያስማማ የሚችል ከጠበኝነት ሊያላቅቅ ሊያፋታ ሰላምን ሊሰጥ የሚችል ሌላ ምንም ነገር የለም። ሕይወታችን ሁሉ ፍሬ ሆኖ መገኘት የሚችለው በመስቀሉ አማካኝነት የተገኘው የሰላም ውጤት ነው። ይህን አይነት ሰላም በድካማችን የምናገኘው አይደለም። እግዚአብሔር ጋር ለመስማማት ሰዎች ብዙ ጥረት ያደርጋሉ አይደል? እግዚአብሔር ጋር ለመድረስና ከእግዚአብሔር ጋር ለመስማማት አንድ ብቸኛው ነገር በክርስቶስ ኢየሱስ ሞት፣ ትንሣኤ፣ አዳኝነት ማመን ነው። እውነተኛ ንስሐን ማድረግ ከእርሱ ጋር መስማማት ነው። ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። በጣም ቁልፍ የሆነ ሐሳብ። ይህንን ሰላም ልንለማመድ የምንችለው ከክርስቶስ ጋር እውነተኛ የሆነ ሰላምን ማድረግ ከቻልን ብቻ ነው። ከእግዚአብሔር የሚሰጠውን ያንን ሰላም ማግኘት ስንችል። ከእግዚአብሔር ጋር ሰላም ሳይኖረን በልባችን ሰላምን ልናስተናግድ አንችልም። ከእግዚአብሔር ጋር ሰላም ሳይኖረን በልባችን ከእግዚአብሔር ጋር ያንን ሰላም ሳናስማማ ያንን ልናስተናግድ አንችልም። ይህን ሰላም እስካልተቀበልን ድረስ ይሄ የምንጠብቀው የመንፈስ ፍሬ ይሄ የሰላሙ የመንፈስ ፍሬ በእኔና በእናንተ ህይወት ውስጥ መገለጥ አይችልም። በክርስቶስ ያገኘነው ጽድቅ ከእግዚአብሔር ጋር የነበርንበትን ጠብ የሻረ ነው። እግዚአብሔር በፍርዱ ጻድቅ ስለሆነ የግድ ኃጢአት መቀጣት ነበረበት። ያደረገው ነገር ምንድን ነው? እሱ ልጁን በመስቀል ላይ መሰዋት አድርጎ መሰዋት። ስለዚህ የእግዚአብሔር ፍትህ ጽድቁን የምንመለከተው ኃጢአት መቀጣት በሚገባበት መጠንና ልክ ተቀጥቷል። እስቲ አስቡት እንግዲህ ኃጢአትን ለመቅጣት የገዛ ልጁን ኢየሱስ ክርስቶስን በመስጠት ለእኔና ለእናንተ ዋጋን ከፍሎ ማለት ነው። በጣም ይሄ ነገር ሊገባን በጣም ያስፈልጋል። የክርስቶስ ኢየሱስ የመስቀሉ እውነት የህይወታችን ማዕከል መሆን መቻል አለበት ወገኖች። ከክርስቶስ መስቀል ውጪ ከእግዚአብሔር ጋር ሊያስማማን የሚችል ምንም ነገር የለም። የትኛውንም ያክል ብንደክም፣ የትኛውንም ያክል ብንለፋ እግዚአብሔር ከመስቀሉ ውጪ ሰውን ሊቀበል የሚችልበት ምንም መንገድ የለም። የሰላም አለቃ የሆነውን ክርስቶስ ኢየሱስን በመላክ ቅድም እንዳልኳችሁ ምዕራፍ 9 ቁጥር 6 ላይ የኢሳያስ ትንቢት ስለ ኢየሱስ ክርስቶስ ስለ አማኑኤል መምጣት ሲናገር የሰላምም አለቃ የሆነውን ክርስቶስን ባለፈው እንደተነጋገርነው ደስታ፣ ታላቅ ደስታ ማን? አማኑኤል። እግዚአብሔር ከማን ጋር ስለሆነ? ከእኛ ጋር ስለሆነ። የደስታችን ምክንያት እግዚአብሔር ነው፣ እግዚአብሔር ከእኛ ጋር ስለሆነ ነው። አሁንም ደግሞ ሰላሙ የሰላሙ አለቃ እርሱን በማስተናገድ ነው። የሰላምን አለቃ በሕይወታችን ውስጥ ስፍራን በመስጠት ደስታችን ከእርሱ ጋር ባለን ግንኙነት ልክ የሚወሰን ነው። ባለፈው ስለ ደስታ ስንነጋገር ደስታችንን ከሚያጠፋብን አንዱ ነገር ኃጢአት ነው ብለናል። ዳዊት መዝሙር ምዕራፍ 51 ላይ ደስታዬን መልስልኝ ብሎ እግዚአብሔርን ሲማጸነው በእግዚአብሔር ፊት የሰራው በደል ነው ደስታው እንዲወሰድበት ያደረገው። ሰላማችንን የሚያውክብን ሌላ ማንም አይደለም። ይሄ ምክንያት የምናበዛባቸው ይሄ የስራ ባልደረባዬ አንዳንድ ጊዜ ይሄ ነጀሰኝ ምናምን የምለው ነገር አለ አይደለ? አይደለ፣ እንደዛ አይደለም። ይሄ ጓደኛችን፣ ዘመዳችን ምናምን አይደለም። የመጀመሪያው ነገር የእኛ ልብ ከእግዚአብሔር ጋር መስማማት መቻል አለበት። ማለት እኛ የወንጌሉን እውነት ከፍተን እውነቱን የምንነጋገር ከሆነ ወገኖች፣ በጣም በዚህ መስማማት መቻል አለብን። እኔና የእናንተ የደስታችን የሰላማችን ቁልፉ ነገር ያለው ከእግዚአብሔር ጋር የተስማማንበትና ያልተስማማንበት ጉዳይ ላይ ነው። ምንም ምክንያቶቻችንን ወደ ጎን እናደርጋቸው፣ ግድ የላችሁ። ብቸኛው ከእግዚአብሔር ጋር የምንስማማበት ነገር ሰላማችንን ይጠብቅልናል። ከሙድ ጋርም የተገናኘ አይደለም። አንዳንዴ ሙዴ መጣ አልመጣም ብለን የምንለው ነገር አለ። አይደለም ማለት እነ ዳንኤልን እስኪ አስቧቸው። ዳንኤል ምዕራፍ 6 ላይ ዳንኤል እንደ ልማዱ የሚለው ቃል አለ አይደለ? ዳንኤል በቃ ሙዱ ባይመጣለት ኖሮ ላይጸልይ የሚችል ነበር አይነት ነገር። መስኮቱን ሁልጊዜ ወደ ኢየሩሳሌም ትይዩ ከፍቶ በእግዚአብሔር ፊት በዛው በተለመደው ሰዓት ይጸልይ ነበረ። እግዚአብሔር ይርዳ፣ አሜን። ከእግዚአብሔር ጋር ላለን ግንኙነት ምንም ምክንያት ሳንፈጥር ማለት ነው። እና ያው ምክንያተኝነት ደግሞ የአዳምና የሔዋን ስለሆነ እኛ ደግሞ አሪፍ ወራሾች ነን ለምክንያት ማለት ነው። እና ከዛ አይነት ምክንያት እግዚአብሔር አውጥቶ በእውነት የእኛን ደስታ በጣም ልኩ መጠበቅ ያለበት ከእግዚአብሔር ጋር ባለን ግንኙነት ስለሆነ፣ ይሄ የአትክልት ቦታ በጣም እንክብካቤ ይፈልጋል። እኔና የእናንተ ድርሻ ያለበት ነው ወገኖች። እግዚአብሔር ከእርሱ ጋር ያደረግነውን ሰላም ብቻ ሳይሆን እግዚአብሔር የሚሰጠውን ሰላም እንድንለማመድ እግዚአብሔር ይፈልጋል። ፊልጵስዩስ ምዕራፍ 4 ቁጥር 6 እስከ 7 ያለው ሐሳብ ላይ እንደዚህ የሚል ቃል አለ። ፊልጵስዩስ ምዕራፍ 4 ላይ ከቁጥር 6 እስከ 7 ጀምሮ እንደዚህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ፣ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 7 ደግሜ ያነበዋለሁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በጣም ግልጽ የሆነ ቋንቋ ነው አይደለ? ምን በቃ አትጨነቁ፣ ግን ምን አድርጉ? ጸልዩ። ከእግዚአብሔር ጋር ሰላም መሆን ከቻልን በኋላ የእግዚአብሔርን ከተፈጥሮ በላይ የሆነውን ሰላም ማስተናገድ እንችላለን። አሁን እዚህ ጋር ያለው ሰላም በጣም ከተፈጥሮ በላይ የሆነ ሰላም ነው። አንዳንዴ በአንዳንድ ሁኔታዎች ውስጥ ሆነው ሰዎችን ስታገኟቸው ለእኛ በጣም ይከብደናል። እነዚህ ሰዎች እንዴት አድርገው ነው በዚህ ውስጥ የሚያልፉት ብለን እንላለን። ግን በጣም እኛ የማናየው ከሰው ደግሞ ማንነት በላይ የሆነ የነዚህን ሰዎች ልብ የደገፈ የነዚህ ሰዎች ማንነት የያዘ የሚጠብቅ ደግሞ አለ ከጀርባ ከሁኔታዎች ያለፈ። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ሲናገር ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን ምን እንጠጣለን ምንስ እንለብሳለን በማለት አትጨነቁ። ህይወት ከምግብ ሰውነትስ ከልብስ አይበልጥምን ብሎ የኛ በጣም የህይወታችን ጥያቄ ብለን የምንላቸውን ነገሮች ከዛ ሁሉ በላይ የሚያስብልን ጌታ እንዳለ በጣም ይነግረናል። ይህ በጣም የሚያሳየን ነገር ምንድነው? እሱ እነዚህ ሰዎች አሁን ኢየሱስ የሚናገርላቸው አይነት ሰዎች ነገሮችን በእነሱ ቁጥጥር ስር አድርገው ቢገኙ በቃ ዳር ሰላማቸው የተጠበቀ አይነት ነገር አይነት ስሜትም እንደሚሰማቸው አይነት የሚያስቡ ሰዎች ሊሆኑ ይችላሉ። ግን ነገሮች በእኛ ቁጥጥር ስር ሊሆኑም አይችሉም። ባለፈው ስንነጋገር ሰዎች ከሚያስቡት ሐሳብ ጥናት የተደረገ ጥናት ሰዎች ከሚያስቡት ሐሳብ 92% አንሪያሊስቲክ ነው፣ በጣም ሊያዝም ሊጨበጥ የማይችል ነገር ነው፣ ወይም ደግሞ ከቁጥጥር ውጪ ነው፣ ከነሱ አቅም በላይ ነው። ስለዚህ ከነዛ ሁሉ ውስጥ እንደው ግፋቢል 8% ብቻ ነው እንደው ተገቢ የሆነ ሐሳብ አይደል? በቃ ነገ በጠዋት ስራ መሄድ አለብኝ፣ ለዛ መዘጋጀት አለብኝ፣ ይሄ ተገቢ ሐሳብ አይደል? ይሄን ማድረግ አለብኝ፣ እነዛ አይነት ነገሮች ተገቢዎች ናቸው። ግን ከዛ ያለፈው ግን 92% በጣም ከኛ ቁጥጥር ውጪ ነው። ይሄ እኮ ሳይንሱም ራሱ እኮ ነው ጥናቱ ራሱ ያረጋገጠው። እኔና እናንተ ደግሞ የሰማዩና የምድሩ ባለቤት የሆነውን ጌታ እግዚአብሔር የሚሰጠውን ሰላም እንድንለማመድ እግዚአብሔር የሚለን ነገር ምንድን ነው? እሱ ይሄ ሰላም እንዲበዛልን በእግዚአብሔር ፊት ራሳችንን ማቅረብ ነው ያለብን። በጸጋው ዙፋን ፊት እንቅረብ አይደለ ቢለው መጽሐፍ ቅዱስ። ይሄ ሰላም በእግዚአብሔር ባህሪ ላይ የሚደገፍ ሰላም ነው። ቅድም ሻሎም የሚለውን ሐሳብ አንስተናል አይደል? ሻሎም ሁለንተናዊ ነው። ሻሎም ከመሲሁ ጋር የተገናኘ ነው፣ መሲሐዊ ቋንቋ ነው። ይሄ ሰላም ከእግዚአብሔር ጋር ካለን ግንኙነት ጋር የተያያዘ ነው። ወገኖች ይሄ ጌታ በጣም ሉዓላዊ እንደሆነ እናምናለን። ሉዓላዊነቱን የእውነት ተደግፈን በዚህ ሰላም ግን ራሳችንን አስተማምነን የምንኖር ስንቶች ነን? በጣም የዘሪውን ምሳሌ ወደኋላ ሄደን ማቴዎስ ወንጌል ምዕራፍ 13 ላይ ብንመለከት እሾሃማ ስፍራ ላይ የወደቀውን ዘር ስታዩት እሾሃማ ስፍራ ላይ የወደቀው የዚህ ዓለም ጭንቀት የዚህ ዓለም ሐሳብ ዘሩ እንዳያድግ አንቆ ያዘው ይላል አይደለ? ስለዚህ በጣም ራሳችንን ብንጠይቅ የሰላማችን መታወክ የደስታችን መጥፋት ምክንያቱን ብንጠይቅ በቃ ከምንም ውጪ አይደለም። ኢየሱስ ክርስቶስ እንደተናገረው ከሆነ ከዚህ ዓለም ነገር ጋር የተገናኘ ነገር አለው። ይሄ ሰላም እግዚአብሔር የሚሰጠንን ሰላም ለመለማመድ በሕይወታችን ውስጥ ከማስተዋል በላይ የሆነውን ሰላም በሕይወታችን ውስጥ እንዲበዛልን ለማድረግ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ስለ አንዳንድ ነገር ተጨነቁ፣ ግን ስለ ማንኛውም አትጨነቁ ነው እንደሚለው አይደለም? አይደለ? ስለ ማንኛውም ነገር አትጨነቁ። ክፋቱ ምንድነው? እሱ ነገ ከነገ ወዲያ አይደለም በኋላ የሚሆነውንም እንኳን አናውቅም። ግን በቃ በሆነ ሁኔታ ውስጥ እርግጠኛ መሆን በጣም እንፈልጋለን። ግን እግዚአብሔር ታማኝ የሆነ አምላክ ነው። የእግዚአብሔርን ታማኝነት በሕይወታችን ውስጥ እሱ ታማኝ ስለሆነ እዚህ ስላደረሰን ነገንም በታማኝነት እንደሚያሻግረን በማመን ይሄ ሰላም ወገኖች የሚጋርድ ሰላም ነው። ይሄ ሰላም የሚጠብቅ ሰላም ነው። አንድ ሰው ይሄንን ሰላም ሲያብራራ ምንድን ያለው ልክ የአንድን ስፍራ አንድን ቦታ ጠላት ለመቆጣጠር መጥቶ አድፍጦ የሚጠብቅ ጠላት አለ። ያ ጠላት መጥቶ ሲጠብቅ፣ ነገር ግን የዛ ከተማ ደግሞ ጠባቂ የሆኑ የጦር ኃይሎች አሉ። እነዛ የጦር ኃይሎች ዙሪያውን በጣም አድርገው በጣም ወጥረው ነው የሚይዙት፣ ቀዳዳ እንዳያገኝ ማለት ነው። አይምሯችሁን ይሄ ይጠብቃል ብሎ የሚለው ቋንቋ በጣም ጥልቅ የሆነ ቋንቋ ነው ወገኖች። ልክ ጽዮንን ተራሮች እንደከበቧት ያንተም ብሎ የሚለው አንድ ዳዊት የሚናገርለት ሀሳብ አለ። እና ወገኖች ይሄ ሰላም በጣም እኔና እናንተን በጸሎታችን በምስጋና በተሞላ ህይወትና ማንነት በእርሱ ላይ በመደገፍ አትጨነቁ ብሎ የሚለው ይህንን ከእግዚአብሔር ጋር ባለን ጉዞና መንገድ በተገቢው መንገድ በተገቢው ማንነት መገኘት ወይም ደግሞ እንደ እግዚአብሔር ቃል ትክክለኛ ጤነኛ የሆነውን ነገር በማሰብ በእግዚአብሔር አባታዊ እንክብካቤ በመተማመን በእርሱ መግቦት፣ ልክ የሰማይ ወፎችን ተመልከቱ አይደለም የሚለው ኢየሱስ፣ የምድርም አበቦችን እዩ። አንዳንድ ጊዜ በጣም እነዚህን ነገሮች ደጋግመን ስለምንሰማቸው የሆነ ትርጉም በማይሰጥ መልኩ ነው በሕይወታችን ዝም ብሎ እየመጣ እየተጋጨ የሚሄድ አይነት ነገር ስሜት አለው። ግን በእርግጠኝነት የሚላችሁ ነገር ምንድን ነው? እሱ ይሄ የእግዚአብሔርን እውነት ራሳችንን በሰጠንለት መጠን፣ ባለፈው ስለ ሩጫ ስለ ራስን መግዛት ጳውሎስ የተናገረውን ነገር አንድ ላይ ተመልክተን ነበረ እና ያንን አይነት ማንነት በጣም ያስፈልገናል። ይህንን ነገር ልባችንን ሀሳባችንን ሰጥተን ለማስተናገድ ይሄ ሰላም በሕይወታችን ውስጥ የሚሰራ ሰላም ነው። እግዚአብሔርን በመተማመን የምናየው በእግዚአብሔር ላይ በመደገፍ የምንለማመደው ህይወት ነው። ይህን ሰላም እግዚአብሔር በህይወታችን ውስጥ ሲያበዛልን፣ በህይወታችን ውስጥ መገለጥ ሲችል ከኛ ያለፈ ውጤት አለው። አሁን ትልቁ ነገር ይህንን ሰላም እግዚአብሔር ሲሰጠን ይሄ ሰላም በእኛ ህይወት ውስጥ ሆኖ ብቻ ሳይሆን በእኛ ህይወት ውስጥ ውጤታማ ሆኖ ሌሎችንም መድረስ የሚችል ሰላም እንዲሆን ሮሜ ምዕራፍ 12 እስከ 15 ባለው ሀሳብ ውስጥ ጠቅላላ እንዲሁ ሀሳቡን ብትመለከቱት ይሄ የእግዚአብሔርን ሰላም ሰዎች ሲያስተናግዱት እርስ በርስ ባላቸው ግንኙነት እንኳን የሚያሳዩት ነገር እንዳለ፣ ሰላም የምንቀበለው ብቻም ሳይሆን ነገር ግን ልንሰራበትም ልንኖርበት የሚገባ ጳውሎስ ተግባራዊ የሆነውን የሰላምን ምንነት ትርጉሙን አማኝ በሆኑና አሕዛብ በሆኑ አማኞች አይሁዳዊ በሆኑ አማኞችና አሕዛብ በሆኑ አማኞች መካከል የነበረ ግጭት ሰላማዊ እንዲሆን የሚያደርገው ይህንን ሰላም ማግኘት ነው። ሰዎች የተለያየ የአመለካከት የሀሳብ የእይታ ልዩነት ሊኖራቸው ይችላል። ነገር ግን ይሄ ሰላም በእውነት ሲገባን ሮሜ ምዕራፍ 19 ቁጥር 14 ቁጥር 19 ላይ ምን ብሎ ይናገራል? ስለዚህ ሰላም የሚገኝበትንና እርስ በርሳችንም የምንተናነጽበትን ማንኛውንም ነገር ጥረት እናድርግ። ለካ ሰላም የእኛን ጥረት ይፈልጋል። ሰላም እኛ የምንኖርለትም ጭምር ነው። የእግዚአብሔርን ሰላም ተቀብለናል። ከእግዚአብሔር ሰላም ጋር ተስማምተናል። ይህንን ሰላም ለማስተናገድ እኔና እናንተ የምንወስደው የምናደርገው ነገር አለ። ይሄ በግንኙነታችን፣ በህብረታችን፣ በወንድሞች በእህቶች መካከል፣ በባል በሚስት፣ በልጆች በወላጆች፣ በአካባቢ ባሉ በጎረቤቶች፣ በተለያየ መልኩ ሊገለጥ ሊንጸባረቅ የሚችል ሰላም ወገኖች፣ ይሄ ሰላም ለእኔና ለእናንተ ቀዳሚ ሆኖ ሲገኝ የትኛው ሰላም? የመንፈስ ፍሬ የሆነው ሰላም። ማለትም ሰዎች ልዩነት የላቸውም፣ ዝም ብለው አንድ አይነት ልሙጥ ናቸው ማለት አይደለም። ነገር ግን ወደ ሰላሙ እንድንመጣ የሚያደርገን ከኛ ልዩነት ይልቅ አንድ የሚያደርገን የወንጌል በጣም ብርቱ የሆነ ጉልበት አለ። ያ የመስቀሉ ሰላም ነው። ያ የመስቀሉ ሰላም የጥልን ግድግዳ ያፈረሰ ሰላም ነው። አካሉ አንድ አይነት ወይም ደግሞ ወደ አንድነት እንዲመጣ ሊያደርግ የሚችለው አንድነታችን እንዲጠበቅ የሚያደርገው ልክ ክርስቶስ እንደተቀበለን ሌሎችን መቀበል ስንችል። ሮሜ ምዕራፍ 14 ቁጥር 3 ላይ ማንኛውንም የሚበላ ማንኛውንም የሚበላ የማይበላውን አይናቅ፣ የማይበላውም የሚበላውን አይኮንም፣ እግዚአብሔር ተቀብሎታልና። በመብላት ባለመብላት መካከል ያለ ጠብ የሰላማችን መታወክ ምክንያት መሆን የለበትም። መብላት አለመብላት የግጭታችን የመለያየታችን ምክንያት መሆን የለበትም። ስለዚህ ክርስቶስን የሰላማችን ወይም ደግሞ የልባችን ባለቤት አድርገነው ስንገኝ ቆላሲያስ ምዕራፍ 3 ቁጥር 15 ላይ እንደሚናገር የመንፈስን ሰላም ለመጠበቅ የሚያስችለን ነገር በፍጹም መፈለግንና ማድረግን ወገኖቼ፣ በቤተ ክርስቲያን የሚገኘውና የሚታየው ፍቅር፣ ደስታ፣ ሰላም በዓለም እንዳለው አይደለም። ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደምትሰጠው አይደለም ብሎ ይናገራል። ያ ማለት በቤተ ክርስቲያን ውስጥ የሚታይ ሰላም፣ ፍቅር፣ ደስታ በጣም የተለየ ነው። ሰዎች የሚለዩት አይነት ሰላም፣ በጣም መለያችን የነበረው ያ ፍቅር፣ ወደኋላ መለስ ብለን የነበሩ አማኞችን ስናስብ አማኞች መካከል የነበረ ልዩ የሆነ ህብረት አለ። አማኞች መካከል ያለ የሚታይ ፍቅር አለ። ማለትም አለመግባባታችን እንኳን ቢኖር አለመግባባታችንን በሰለጠነ መልኩ ማለት ነው፣ በተማረ ማንነት በሰለጠነ መልኩ አለመግባባታችንን የምንፈታበት። አንዳንዴ እንደ ጳውሎስም መረር የሚል አይነት ነገር አቋም የሚወስዱ ሰዎች ደግሞ ያስፈልጉናል አይደል? ጳውሎስ ገላትያ መጽሐፍ ላይ ታስታውሱ እንደሆነ ጴጥሮስ በጣም ግብዝ ሲሆንበት ጊዜ በጣም ተቃወምኩት ይላል አይደለ? ያ ሰላምን የማወክ ሳይሆን ነገር ግን ለእውነት ደግሞ ቆረጥ አድርገን የመቆምን ማለት ነው። ስለ ፍቅር ስንነጋገር ፍቅር እንዲሁ ፍቅር ፍቅር ነው አይደለም ብለናል አይደል? ፍቅር የራሱ የሆነ መለኪያ አለው፣ መስፈርት አለው። ስለዚህ ይሄንን ሰላም ሊያውክብንና በጣም ሊረብሽብን የሚችለው በጣም ስፍራ ልንሰጠው የማይገባውን ነገር ስፍራ መስጠት የለብንም። ነገር ግን በጣም ጥቃቅንና ትንንሽ የሆኑ ነገሮችን ወገኖቼ በጣም እኔና እናንተን ይዘውን ወደ ገደል መግባት የለባቸው። ያንን ነው ገላትያ ላይ የሚናገራቸው፣ እርስ በርስ ስንነካከስ እንዳንጠፋፋ። አንድ ሰው ምን ብሎ ተናገረ? ሰይጣን አማኞችን ማጥፋት አይችልም፣ አማኞችን ግን ሊያጠፋ የሚችለው በአንድ ብቸኛው ነገር እርስ በርስ መነካከሳቸው ነው ብሎ ተናገረ። አይ ቲንክ ትክክል ይመስለኛል። እርስ በርሳችን ከተነካከስን እንጠፋፋለን። ስለዚህ በቤተ ክርስቲያን ሰላምን ወይም ደግሞ በህብረት በቅዱሳን ወንድሞች መካከል ምህረትን በማድረግ ይቅር በመባባል አንዱ ሌላውን በእውነት እኛ ትህትናና ፍቅር በማክበር ስለዚህ ወገኖቼ እኔና የእናንተ ከእግዚአብሔር የተቀበልነውን ይሄንን ሰላም በሕይወታችን ውስጥ ስናስተናግደው ስንንከባከበው መልኩ አይነቱ ይሄንን ይመስላል። ስለዚህ የእግዚአብሔር ሰላም በክርስቶስ መስቀል አማካኝነት ከእርሱ ጋር አስታርቆናል። እግዚአብሔር የሚሰጠን ሰላም በዓለም ካለው የህይወት ወጀብና ማዕበል ይጠብቀናል። ነውጡም እንዳለ ሁሉ ሰላሙም ደግሞ ይጠብቀናል። የመርከቧ መናወጥ የሰላሙን መረበሽ ምክንያት ሊሆን አይችልም፣ ምክንያቱም የሰላሙ ባለቤት በዛ ውስጥ ስላለ ማለት ነው። ይህንን አይነቱን የእግዚአብሔርን ሰላም የአካሉን አንድነትና ምስክርነት የሚገነባ ነው። ይህ በጣም ከስሜት የተለየ ስሜታዊ ያልሆነ በጣም የእግዚአብሔርን ነገር በመረዳት ነገረ መለኮታዊውን እውነታ በራሳችን በህይወታችን ውስጥ በመለማመድ በዚህ ሰላም ውስጥ ስንገኝ በጣም ምስክርነታችን መታየት ይችላል። ለይስሙላ የምናደርገው አይደለም ይሄ ሰላም። ነገር ግን የእውነት በህይወታችን ውስጥ የክርስቶስን እውነት ካስተናገድን፣ ቅድም መሰረታዊ ነው ብለን ያልነውን የክርስቶስ መስቀል በህይወታችን ውስጥ ለውጥን ካመጣ በእኔና በእናንተ ህይወት ውስጥ ለውጥ ላይመጣ አይችልም። ታዲያ ግዴታ ነው የክርስቶስ መስቀል ከገባን ማለት ነው። ጊዜ ሊወስድብን ይችላል፣ አዎ ሊወስድብን ይችላል። ነገር ግን መለወጣችን የማይቀር ስለዚህ በክርስቶስ አማካኝነት ያገኘነው ሰላም ቁልፍ የሆነ ነው። ይህንን ሰላም መለያው በሆነው የእግዚአብሔር ልጅ የክርስቶስ ኢየሱስ መስቀል አማካኝነት እኔና እናንተ ፍሬን በማፍራት ሌሎች የሚያዩትን በህይወታችን በኑሯችን ለሌሎች የሚተርፈውን ሰላም እናስተናግድ ዘንድ እግዚአብሔር ይፈልጋል። የእግዚአብሔር ሰላም በክርስቶስ መስቀል አማካኝነት ከእርሱ ጋር አስታርቆናል። እግዚአብሔር የሚሰጠን ሰላም በዓለም ካለው የህይወት ወጀብና ማዕበል ይጠብቀናል። ይህን አይነቱ የእግዚአብሔር ሰላም የአካሉን አንድነትና ምስክርነት የሚገነባ ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ተነስተን እንጸልያለን።